The Voice of America. የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ነገ በሚከፈተው የተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ ላይ እንደማይገኙ ተሰማ። ጉባኤው የሚካሄደው እስከ ዛሬ ሳምንት ሰኞ ድረስ ሲሆን እስካሁን በይፋ ለክርክር ወይም ለውይይት የተቆረጠ ይህ ነው የሚባል አጀንዳ የለም። ሰለሞን አባተ ተጨማሪ አለው።
ጠቅላይ ሚኒስትር አብይ አህመድ በዘንድሮው የመንግስታቱ ድርጅት 73ኛ ጉባኤ መክፈቻ ላይ አይገኙም። በውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ የተመራው የኢትዮጵያ የመንግስታቱ ድርጅት ልዑካን ቡድን ኒውዮርክ የሚገኝ ሲሆን ጠቅላይ ሚኒስትሩ በጉባኤው ሂደት ወቅት ይግቡ አይግቡ ለጊዜው የተገኘ መረጃ የለም። የኢትዮጵያ ጠቅላይ ሚኒስትር ቢሮአቸውና ኃላፊነታቸው ተጠቅሶ በተባበሩት መንግስታት ድርጅት ቀደም ሲል በወጣ መርሃ ግብር መሰረት የፊታችን አርብ ከቀትር በኋላ በኒውዮርክ ሰዓት በኢትዮጵያ ጊዜ አርብ ሌሊት ለቅዳሜ አጥቢያ ንግግር ያደርጋሉ ተብሎ ተይዟል። ጠቅላይ ሚኒስትሩ ወደ ኒውዮርክ ያልተጓዙበትን ምክንያት ለማጣራት ወደ ጽህፈት ቤታቸው፣ ወደ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት፣ ወደ ውጭ ጉዳይ እንዲሁም ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ እና ኒውዮርክ ወደሚገኘው በተባበሩት መንግስታት የኢትዮጵያ ቋሚ ሚስዮን እየደወልን ጥረት እያደረግን ተጨማሪ መረጃ ባገኘን ጊዜ እናቀርብላችኋለን። ለማንኛውም ግን ጠቅላይ ሚኒስትሩ ወደ ኒውዮርክ እንዳልተጓዙ አረጋግጠናል። ከጠቅላይ ሚኒስትር አብይ አህመድ ሌላም የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ፎርማጆም ተብለው ይጠራሉ፣ እንዲሁም የጅቡቲው ፕሬዝዳንት ኢስማኤል ኦማር ጊሌም በጉባኤው ላይ እንደማይገኙ ታውቋል። ሁለቱም የአፍሪካ ቀንድ ሀገሮች በጉባኤው ላይ የሚወከሉት እንደ ኢትዮጵያ ሁሉ በውጭ ጉዳይ ሚኒስትሮቻቸው እንደሆነ ተገልጿል። ለመሆኑ ከተባበሩት መንግስታት ድርጅት 73ኛ ጠቅላላ ጉባኤ ምን ይጠበቃል? ልክ የዛሬ ዓመት 72ኛ ጉባኤውን ያካሄደው የተባበሩት መንግስታት ድርጅት ከዩናይትድ ስቴትስ ፕሬዝዳንት የሰማው የመክፈቻው መልእክት በሰሜን ኮሪያና በመሪዋ ላይ በቀጥታ ያነጣጠረ ነበር። ሮኬት ማን፣ የሮኬቱ ሰውዬ ነበር ያሏቸው ፕሬዝዳንት ኪም ጆንግ ኡንን። ሀገራቸውንም ሙሉ በሙሉ እንደሚደመስሱ ዝተዋል ትራምፕ። ነገ 73ኛው ጉባኤ ይከፈታል ኒውዮርክ ላይ። የፕሬዝዳንት ትራምፕ የዘንድሮ ንግግር ይዘት ደግሞ ምን ሊሆን እንደሚችል በብዙዎች በጉጉት እየተጠበቀ ይመስላል። አመቱ ብዙ ነገር ቀያይሯል። የዛሬ አመት ያንን ቦምብ መሰል የተባለ ንግግር ያደረጉ ጊዜ ብዙዎች ደንግጠዋል።
The United States has great strength and patience. But if it is forced to defend itself or its allies, we will have
United States እጅግ የበረታ ጥንካሬና ትግስት አላት። ይሁን እንጂ ራሷንም ይሁን ሌሎች ወዳጆቿን ለመከላከል ከተገደደች ሰሜን ኮሪያን ሙሉ በሙሉ ከማጥፋት የተለየ አማራጭ አይኖራትም። የሮኬቱ ሰውዬ ራሱንም አገዛዙንም በራሱ የማጥፋት መንገድ ላይ ነው ያለው።
ከዚያ ወዲህ ታዲያ የሆነው ሁሉ ሆነና የኮሪያው መሪም እንዲያ ተብለው መጠራታቸው ቀረ። ንግግሩ ደራ፣ ዲፕሎማሲው ተጋጋለ። ባለፈው ሰኔ ሁለቱ ባላንጣዎች አንተ ተባብለው አደባባይ ላይ የተዘላለፉት መሪዎች ሲንጋፖር ላይ ተገናኙና ተጨባበጡ። የሞቀና ልባዊ ያሉትንም ንግግር አደረጉ። የነገው የፕሬዝዳንት ትራምፕ ንግግር በአመቱ ውስጥና ከሰኔ ወዲህም የተሻሻሉም ይሁን የተለዩ ጉዳዮች ካሉ ሁሉንም ይገልጣዋል ሲሉ ዲፕሎማቶች ጥበቃ ላይ ናቸው። በኒውዮርክ ጉባኤ ላይ የሰሜን ኮሪያ መሪ ኪም ጆንግ ኡን አይገኙም። ይሁን እንጂ ብሔራዊ ቡድናቸውን የሚመሩትን የውጭ ጉዳይ ሚኒስትራቸውን አግኝተው ለማነጋገር የዩናይትድ ስቴትስ አቻቸው ማይክ ፖምፔዮ ግብዣ አድርገውላቸዋል። ይህ የሁለቱ ከፍተኛ ዲፕሎማቶች የኒውዮርክ ስብሰባ ሰሜን ኮሪያን በመጪዎቹ 3 ዓመታት ውስጥ ከኒኩሌር የጸዳች ሀገር ያደርጋታል የተባለው ድርድር መጀመሪያ ይሆናል ተብሏል። ከሰሜን ኮሪያ ጋር ያለው ሁኔታ ይህንን ሲመስል በመካከለኛው ምስራቅ አሜሪካ ከኢራን ጋር ያላት ግንኙነት ግን ከወዳጅነት በእጅጉ የራቀ ሆኖ ነው የከረመው። የመካከለኛው ምስራቅ ኢንስቲትዩት ተመራማሪ አህመድ ማጂዲያርን ነው የሰማችሁት። ባለፈው ግንቦት ፕሬዝዳንት ዶናልድ ትራምፕ ይፋ ባደረጉት እርምጃ ሀገራቸው በቀደሙት ፕሬዝዳንት ኦባማ ዘመን የዛሬ 3 ዓመት አካባቢ ከኢራን ጋር ገብታበት ከነበረ የኒውክሌር ስምምነት መውጣቷን ማስታወቃቸው ይታወሳል። በኢራን ላይ ቀደም ሲል ተጠለው የነበሩ በስምምነቱ ምክንያት እንዲቀሉ የተደረጉ ማዕቀቦችን መልሰው ጥለዋል። ትራምፕ ከቴህራን ዋነኛ ተቺዎች መካከል በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ አንዷ ናቸው።
Across the Middle East, Iran has trampled on the sovereignty of its neighbors in Lebanon.
በድፍን መካከለኛው ምስራቅ ኢራን የጎረቤቶቿን ሉዓላዊነት ረጋግጣለች፣ በሊባኖስ፣ በሶሪያ፣ በየመን። በተጨማሪም የኢራን አገዛዝ እጅግ ፈታኝ በሆነ የፖለቲካ ሁኔታ ላይ ለምትገኘው ኢራቅ ሁኔታዎች ሙሉ ግዴለሽነትን አሳይቷል።
የኢራን ፕሬዝዳንት ሐሰን ሮሃኒ ኒውዮርክ ናቸው። በጠቅላላ ጉባኤው ላይ ንግግር ያደርጋሉ። በ73ኛው የመንግስታቱ ድርጅት ጉባኤ ላይ ወደ 125 ርዕሳነ ብሔር መራህያነ መንግስት ነገስታትና የመንግስታት ከፍተኛ ሹማምንት ይናገራሉ። ተናጋሪዎች ንግግሮቻቸውን በ15 ደቂቃ እንዲወስኑ ተጠይቀዋል። በዘንድሮ ጉባኤ ላይ ከማይገኙ መሪዎች መካከል የቻይናው ፕሬዝዳንት ሲ ጂንፒንግ፣ የሩሲያው ፕሬዝዳንት ቭላዲሚር ፑቲን፣ የጀርመን ቻንስለር አንጌላ መርከል የሚጠቀሱ ናቸው። የመካከለኛው ምስራቅና የአፍሪካ ግጭቶች፣ የአየር ንብረት ጉዳይ፣ የዓለም ጤናና ልማት ዋና ዋና የመነጋገሪያ ጉዳዮች ይሆናሉ ተብሎ እየተጠበቀ ነው።